ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ የካቲት 4 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። አብራችሁን እንድታመሹ በትህትና እንጋብዛለን። የዓለም ዜና እናስቀድማለን። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። መንግሥት የቤተ ክርስቲያንን አቋም ሙሉ በሙሉ መቀበሉን በመግለጽ ለነገ የጠራውን ሰላማዊ ሰልፍ ለሌላ ጊዜ ማራዘሙን ቅዱስ ሲኖዶስ አስታውቋል። የቤተ ክርስቲያንቱን ጥሪ ተቀብሎ የውይይት መድረክ በማዘጋጀት የቅዱስ ሲኖዶስ ውሳኔ እንደሚፈጸም ማረጋገጡንም ሲኖዶሱ በሰጠው መግለጫ አስታውቋል። በቤተ ክርስቲያኗ የተፈጠረውን ችግር ተከትሎ እስከ ሰዎች ሕይወት መጥፋት የደረሰ የሰብአዊ መብት ጥሰት የፈጸሙ አካላት ለሕግ እንዲቀርቡም ስምምነት ላይ መደረሱን ሲኖዶሱ ገልጿል። ከመንግሥት በኩል ግን ስለተደረገው ውይይትም ይሁን ስለተደረሰው ስምምነት እስካሁን የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ሕገ ወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካልም እንደዚሁ ለየካቲት 5 ጠርቶት የነበረውን ሰልፍ ለሌላ ጊዜ ማራዘሙን ትናንት መግለጹ ይታወቃል። በፓኪስታን ሃይማኖትን የሚያንቋሽሽ ንግግር አድርጓል የተባለና በፖሊስ ቁጥጥር ስር የነበረን ተጠርጣሪ በቁጣ የተሰባሰቡ ሰዎች ከፖሊስ ነጥቀው ገድለዋል። መሐመድ ዋሪስ የተባለው ወጣት እስልምናንና ቁርአንን ሰድቧል በሚል ተጠርጥሮ በፖሊስ ቁጥጥር ስር የነበረ ቢሆንም የተቆጡ የሃይማኖቱ ተከታዮች ፖሊስ ጣቢያውን በመውረርና ፖሊሶቹን በማባረር ግለሰቡን ቀጥቅጠው ገለዋል። በአብዛኛው የእስልምና ተከታዮች በሚገኙባት ፐንጃብ አውራጃ ያሉ የፖሊስ ቃል አቀባይ እንደተናገሩት ፖሊስ ተጨማሪ ኃይል በማሰባሰብ የግለሰቡን አስከሬን ከመቃጠል አድኗል ብለዋል። በማኅበራዊ ሚዲያ የሚመላለሱ ተንቀሳቃሽ ምስሎች እርቃን የሆነው የግለሰቡ በድን በመንገድ ላይ ሲጎተት አሳይተዋል። በአብዛኛው የእስልምና እምነት ተከታዮች ባሉባት በፓኪስታን ሃይማኖትን ማንቋሸሽ በሞት የሚያስቀጣ ድርጊት ቢሆንም ሃይማኖትን ሰድቧል የተባለን ሰው በጥርጣሬ ብቻ በቁጣ የተሰባሰቡ ሰዎች መግደል እየተለመደ መጥቷል። ከሁለት ዓመት በፊት አንድ ስሪላንካዊ የጨርቃጨርቅ ፋብሪካ ሥራ አስኪያጅ ሃይማኖትን አንቋሸዋል በሚል የሐሰት ውንጀላ በሠራተኞቹ ተደብድቦ ተገድሏል። በኋላ በተደረገ ማጣራት ግለሰቡ ድርጊቱን ባለመፈጸሙ በግድያ የተሳተፉ 6 ግለሰቦች በሞት እንዲቀጡ ፍርድ ቤት ወስኗል። የአሜሪካ ዓለም አቀፍ የሃይማኖት ነጻነት ኮሚሽን የተባለው ተቋም ባለፈው ዓመት ባወጣው ሪፖርት እንዳለው ሃይማኖትን ማንቋሸሽ የተመለከተው ሕግ በፓኪስታን አክራሪ የእስልምና ተከታዮች የሌላ ሃይማኖት ተከታዮችን ለማጥቃት እንደ ምክንያት እየተጠቀሙበት ነው ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሩሲያ ዩክሬንን የወረረችበት አንደኛ ዓመት በተቃረበበት በዚህ ወቅት በቂ ወታደሮችን በመመልመል ረገድ ሩሲያ አስቸጋሪ ሁኔታ ገጥሟታል ሲል የእንግሊዝ የመከላከያ ሚኒስቴር በዕለታዊ መረጃ ሪፖርቱ አስታውቋል። ዋግነር ግሩፕ በመባል የሚታወቀው ከእስር ቤቶች ወታደሮችን የሚመለምለው ቅጥረኛ ወታደራዊ ቡድን በዚህ ሳምንት መጀመሪያ ላይ ምልመላውን ማቆሙን ካስታወቀ በኋላ ሩሲያ አስቸጋሪ አማራጮች ከፊቷ ተደቅነዋል ብሏል የእንግሊዙ የመከላከያ ሚኒስቴር በመግለጫው። ያሏትን ወታደሮች አሟጦ መጠቀም፣ የያዘቻቸውን እቅዶች መቀነስ ወይም ሌላ ተጨማሪ ምልመላ ማድረግ ሩሲያ ከፊቷ ያሉ አማራጮች ናቸው ብሏል የእንግሊዙ የመከላከያ ሚኒስቴር። ታሳሪዎች በጦርነቱ በመሳተፍ ከእስር ለመለቀቅ የነበራቸው ጉጉት ቀንሷል። ይህም በዩክሬን የሚገጥማቸው ጠፈንታ እስር ቤት ባሉት ግልጽ እየሆነ በመምጣቱ ነው ሲል መከላከያ ሚኒስቴሩ በመግለጫው አክሏል። የአሜሪካው ፕሬዚደንት ጆ ባይደን ከሳምንት በኋላ ወደ ፖላንድ በማቅናት ከሀገሪቱ ፕሬዝደንትና ከምስራቅ አውሮፓ ሸሪኮቻቸው ጋር እንደሚወያዩ ዋይት ሀውስ ትናንት አርብ አስታውቋል። በመጨረሻም አድማጮች፣ የጡረታ ዕድሜ ከ62 ወደ 64 መራዘሙንና ሌሎች ጡረታን የተመለከቱ ጥቅማጥቅሞችን በተመለከተ መንግሥት ሊያወጣ ያሰበውን አዲስ ሕግ በመቃወም በመቶ ሺህ የሚቆጠሩ ፈረንሳውያን በመላ አገሪቱ አውራ ጎዳናዎችን አጨናንቀው ውለዋል። ከሌሎች የበለጸጉ አገሮች አንጻር ሲታይ ፈረንሳዮች በርካታ አመታትን በጥሮታ የማሳለፍ መብት ሲኖራቸው የህዝብ አስተያየት ጥናቶች እንደሚያሳዩት ይህን መብት በቀላሉ አሳልፈው ለመስጠት ፈረንሳዮቹ ፍቃደኞች አይደሉም። ፕሬዝዳንት ኢማኑኤል ማክሮን በበኩላቸው እንዳሉት የጥሮታ ህጉን ማሻሻል ለጥሮታ ስርዓቱ ቀጣይነት ወሳኝ ነው። የተቃውሞ ሰልፉን የሚያስተባብሩት የሰራተኛ ማህበራት ባለፈው ወር ከአንድ ሚሊዮን ሰዎች በላይ ተቃውሞ የወጡበትን ሰልፍ ለመድገም ወይም ከዚያም ቁጥር በላይ ያላቸው ሰልፈኞችን ለማሳተፍ እየሰሩ ነው። ማህበራቱ ባወጡት የጋራ መግለጫ መንግስት የጥሮታ ህጉን መቀየሩን እንዲያቆም ጠይቀዋል። ካልሆነ ግን በሚቀጥለው ወር ፈረንሳይን ቀጥ እናደርጋታለን ሲሉ ዝተዋል። በመጪው ሐሙስ የሥራ ማቆም አድማ መጠራቱንም የሮይተርስ ዘገባ አመልክቷል። አድማጮች፣ የምሽቱ ዜና በዚሁ ተፈጽሟል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። በኦሮሚያ ክልል ምስራቅ ወለጋ ዞን አኖ ከተማ ባለፈው ሳምንት ጥር 25 2015 ዓ.ም ምህረት በታጣቂዎች ተፈጸመ በተባለው ጥቃት 60 ንጹሃን ዜጎች መገደላቸውን የዓይን እማኞችና የተጎጂ ቤተሰቦች ተናግረዋል። ጥቃቱን ተከትሎ በከተማዋ ውስጥ ውጥረት መንገሱንና ነዋሪዎች ስጋት ውስጥ መግባታቸውን ወደ ስፍራው አቅንቶ የነበረው የአምቦው ዘጋቢያችን ናኮር መልካ ከስፍራው ያጠናቀረውን እንዳሰማን የሚታወስ ነው። ባለፉት ጥቂት ዓመታት ታጣቂዎች በሚፈጽሙት ጥቃትና በነዋሪው ሕዝብ ደህንነት ላይ በደቀኑት ስጋት ሳቢያ የነበራቸው ማህበራዊ መስተጋብር መላላቱን፣ የኑሮ ሁኔታ መክበዱንና ወጥቶ መግባትም ስጋት መሆኑን ነዋሪዎቹ ይናገራሉ። የጸጥታ ችግር የደቀነውን ፈተናና በአካባቢው ሰላም ይሰፍን ዘንድ መደረግ አለበት የሚሉትን ጨምሮ ናኮር የከተማይቱ ነዋሪ ከሆኑ የአማራና የኦሮሞ ተወላጆች ጋር ያደረገውን ውይይት ይዞ ቀርበዋል።
በጣም አመሰግናለሁ። ናኮር መልካ እባላለሁ። ከአሜሪካ ድምጽ ነው እዚህ እናንተ መካከል የተገኘሁት። በአሁኑ ጊዜ ምስራቅ ወለጋ ዞን ጎቡሰዮ ወረዳ አኖ ከተማ ውስጥ ነው የምንገኘው። ባለፈው ሳምንት ውስጥ በዚህ ከተማ ላይ ጥቃት መፈጸሙን ከሰማሁ በኋላ የአካባቢው ነዋሪ በምን አይነት ሁኔታ ውስጥ ይገኛል የሚለውን ለማየት ነው ወደዚህ የመጣሁት። ሰሞኑን ከተፈጸመው ጥቃት በፊት እዚህ አካባቢ ማህበራዊ መስተጋብሩ ምን ይመስል ነበር? አሁንስ ምንድን ነው የሚመስለው? ሰሞንኛው ወይም ደግሞ በዚህ ባለፈው ሳምንት ውስጥ የተከፈተው ጥቃትስ ምን ያህል ጎድቶታል? ምን ያህልስ አንድ ላይ ቆሟል ይሄ ህብረተሰብ ይህንን ለመከላከል? የሰላም ተስፋው ምን ይመስላል? ምን ይታያቸዋል የሚለውን አጠር አድርገን እናነሳለን። ወንድሜ ካንተ ልጀምርና ወደ እሳቸው ይሄዳለው።
እሺ፣ አመሰግናለሁ። ካሁን በፊት ስንኖር አብረን በማንኛውም በሰርግም ሆነ በድግስ አንድ ላይ ነው፣ ያው ካራ ብቻ ነው የሚለየን። ግን አሁን አማራና ኦሮሞን ለመለየት አማራና ኦሮሞ ፊት አብሮ ተጋብቷል፣ ተዋልዷል። አብሮ ሲበላ ሲጠጣ መብሉም መጠጫውም አንድ ነው፣ ምንም ልዩነት የለውም። አሁን ግን ትንሽ የመፈራቀቅ ባህሪ አለ። ለምን? ግማሹ በፍርሃት ነው አማራው ከኦሮሞ፣ ኦሮሞ ከአማራ ሊራራቅ የቻለው በፍርሃት ነው። አሁንም ቢሆን አማራና ኦሮሞ አንድ ነው። እዚህ ውስጥ ሊለያዩን የቻሉት እንዲ ነው፣ ጸረ ህዝቦች ናቸው፣ አባወሸን የሚባሉ ናቸው ሊለዩት የቻሉት። የነሱም አሁን ኦሮሞ በዚህ መካከል ከአማራ የሚለይበት ምክንያት የለም። አንድ ላይ እየተዋጋ ነው፣ አንድ ላይ እየሞተ ነው፣ አንድ ላይ አማራውም እየሞተ ነው። ወንድሞቻችን ናቸው፣ ወንድሞቻቸው ነን።
ለምሳሌ አማራና ኦሮሞ እንዴት ኖረ አብሮ? ከዚህ በፊት ስለ አንድነቱ፣ ስለ መዋደድ፣ ስለ መዛመድ ውስጥ አንሳልኝ፣ እንዴት ነው የኖረው?
እሺ፣ ያኔ ያደገባ ባንካ ሙሪያንስ ይጆለዳ ቦትራ ገሩ ወደፈን ነው ጋፈፍረን ነው አቦቲ ኬኛ ራ ወደፈን ነው ነገኝ ትሮይ ከለሴን ገድ አማራ ኦሮሞ አከሰበት ኮት ወሊዮጅን ጅራቻ ትሮይ ወልራፉ ደዳ ሽረሲ ሚንዘስ ወሊተያ።
እኔ አጥር ያለ ሐሳብ ነው ያለኝ፣ በእድሜም ልጅ ነኝ። ከአባቶች እንደምንሰማው ግን ትናንት ከትናንት ወዲያ አማራና ኦሮሞ እንደ አንድ ብሔር በጋራ ሲኖር ነበር። ተዋልዷል፣ አንዱ ለአንዱ ሚንዜ ሆኗል። ነገር ግን ከ2013 ወዲህ እርስ በርስ የመፈራራት ሁኔታ ተፈጥሮ ነበር። ይህም የመጣው ከህብረተሰቡ ሳይሆን አንዳንድ ጥቃቶች ሲፈጸሙ መንግስት እርምጃ ባለመውሰዱ በመጣዳተኝነት ይህ ችግር ደርሶብናል። አሁንም ቢሆን ሁለቱም ህዝቦች በጋራ ለመኖር ትልቅ ፍላጎት አላቸው ነው ያሉት። ወደ እርስዎ ደግሞ ልምጣ።
እሺ፣ አመሰግናለሁ። እዚህ ሀገር ላይ ትኖር ኦሮሜ ላይ የ15 ዓመት ልጅ ነው። እዚህ ሀገር ላይ ተገባ ልጅ ነኝ።
ትዳርሜ
60 ዓመት ነው።
45 ዓመት በላይ
45 ዓመት በላይ ነው። ትዳርሜ የመሰረኩት እዙ፣ ገንዘብ የመሰረኩት እዙ ነው። ወልጄያለሁ። የልጆቼ ናቸው እዚህ ያሉት። እዚህ ትኖር ተወረመ በርሰብ አብረው ከመብላት አብረው ተመነገድ ተመስራት ተመዋዋስ ከዚህ ውጭ የምናውቀው ነገር የለንም ነበረ። ግን አሁን ከዚህ ጊዜ ወዲህ የመጣው እያናነቅን እያረበሽን ይሄደው የተያዘው አላማ ነው። ከብረተሰቡ ካይሆን ያለው ጎትጓሽ ታለው ጎትጓሽ ቦታና ብዙ አጓፋፊ ታሉ ሰው ላይ ነው ይሄ የተነሳ ያለው እንጂ ተብረተሰቡ አይደለም። ምክንያቱም እኛ እዚህ ስንኖር አብረበልንን አብረን ጠጥነን ብዙ የሚያያይዘናለን። አማራና ኦሮሞ ብዙ የሚያያይዘን ነገር አለ። አንድ ቤተክርስቲያን ላይ ምንጾልትንን አንድ መስጊድ ላይ ምንጾልትንን ከሙስሊምና ከክርስቲያን በላይ መቼም ማንም ነገር የለም። በሃይማኖት እንኳ በዚህ በሁለቱ ነገር ተያይዘናል። በዚህ የተያያዝንን አብሮ በመብላት ተያያዝንን ተዋልዴናን ደግሞ በአብዛኛው በሚዜ የተሳሰረ ነው። ተጋብተን ተዋልዴን የተቀማመጥ ነው። እኒህ ሰውም ቢለዩንም ማንለይነት ነው። ግን በእኛ ትንሲት በአማራ ትንሲት ብዙ እርሞች ብዙ ወንድሞቻችን ማናጣቸውን አጥተናል። ለምንድን ነው እነሱ ወንድሞቻችን አይደለም ወይ ባሉ ነው የጠፉት። እና ይሄ ተዝ በፊት በነበረ ነው። ግን አሁን አጠራለው ተዝግ ጊዜ ወዲህ የመጣው አማራ ለይቶ ነው። መቼም አማራ ለይቶ ነው። ታው እነዚህን አማሮች ያሉትም ወረሞች ናቸው እየተጎዱ ያሉት። ታው ምን አደረጉን ያሉትም እየተጎዱ ነው ያሉት። ግን እንዲቅዱ እንዲያላማው በጣም እኔ ወረሞ ብረሰብ በጣም ያደነኩት በቀደሙ ጦርነት ነው። በጠረ በ5 ጦርነት በጣም አድርጌ አድንቀዋለሁ ወረሞ ብረሰብ። ተዛ ታቅዱ እንደመጣው ሁሉ ውስጥ ያለው ወረሞ አንዱን ባይል ይበቅ ይሄ አማራ ቤት አይደለም ባይል ሰዎች የሉም ባይል ቤቱ ባዶ ነው ባይል ኑሮ እዚህ ያለው ብረሰብ አንዲት አማራ ትገኝ። ታቅዱ እንደመጣ ሁሉ እዚህ ውስጥ ያለው ብረሰብ ነው ብዙውን አይደለም ይሄ ይላል። ይሄ አማራ አይደለም ይላል። ብዙ ነፍስ ያዳ ነው ብዙ ይሄንን ስለታዘብኩና ስላየው ይሄን ታልናገረው አላልኩም።
እስቲ አሁን በዚህ 3-2 አመት ምን አይነት ኑሮ እንደምትኖሩ ይንገሩኝ። አካባቢው ሰላም ባለመሆኑ ምን ችግር ደረሰበት? ለምሳሌ ድሮ የሚያተርፉትን ያተርፋሉ አሁን የድሮ ኑሮ አለ የሚለው ላይ እሱ ይበሉና ወደሳችሁ ትላለች።
አሁን በዚህ ህብረተሰብ ላይ እንዲራሴ አርግልኝ እኔ እንዲገልጥልኝ በራሴ አስተያየት ብገልጥልኝ በኔ ክሳራ ላይ በኔ ራሴ ላርግልኝ እንዴ በራሴ ሌላውን ልተውን። እኔ አሁን ሰፊ መሬት አለኝ። ለዛ ማሪያ በሪያ ወጭ እንኳን ያደረኩት 35000 ብር ነው። ከዛም ይሄን ዘው አላገኘ ቤቴ ቀርቶ በሮች ቀርተው አታክልቴ ቀርቶ ሩብሂታር ሸንኮር እንኳን የደረሰ ለገባ ሩብሂታር ሸንኮር ነው ተበልቶብኝ ያጣሩ። አንዲቱ ሸንኮር እኮ 20 ብር በመተሸበጥበት ጊዜ ነው። ይሄንን በኔ ብትገልጠው በሚሊየን የሚቆጠር ህዝብ ነው። ተኔ በላይ የሆኑ ሰዎች አሉ። ደግሞ እኔ እንግዲህ ትንሹ ነኝ ነገርኩ። ተኔ በላይ የሆኑ ወንድሞቼ 10 ጥንድ በሬ 5 ጥንድ በሬ ከስረው ታርዶባቸው የቀረው በዛ የሚያርሱ መሬት ተደፍኖ እንደቀረ 3ኛ አመቱን ተደፍኖ የተቀመጠ የኛ ያረስነውን ዘርፎ በልተዋል። አሁን ተደፍቶ ተቀመጣለ። ለምን ተብሎም ደግሞ አሁን ለምሳሌ የአማራውን ገንዘብ አሸሸ ተብሎ እንኳን ብዙ ወረሞች አሉ የተዘረፉ እንደዛ 1-2-3 ብለን እንቆጥራቸው አሉ የተዘረፉ እንደዙ ንብረታቸው የጠፋ ብዙዎች አሉ። መንግስት ያን ንብረት እንዲራሱ ቢቆጥረው እኛ የምናስገባው ገቢ ወዲያዛ የት ያህል ነበር? ራሱ መንግስት እየከሰረውኛን ብቻ አይደለንም ማለት ነው። ይሄንም ቢያስተሳስበው ኑሮ ምን አለ እነዚህ ሰዎች አንድ ነገር ዳርጎ ሰው ወደ ልማት ይመስለው። አሁን እኔ ልንገር በ3ኛ በዛሬው ጊዜ በዚህ በአሁኑ ጊዜ ባለንበት ጊዜ ጥይቱን ነው እንጂ የፈራ ነው። ሰላም ቢሆን ራቡ ማንቀሳቀሶና ነኛ ራቡ ማንቀሳቀሶ ውሃ ብቻ ጠጥተን ነው እኛ ልጆች የሚወሉት የሚያዝ ውሃ ብቻ ጠጥተው። አሁን ከተማ ተመጣጣ ትንሽ ይያደርያል የከተማ ኗሪ ተብለ ተከልክለናል። እርዳታ እኔ ያለኝ ገቢ ተገጠር በመሬት አሳርሽ ነበር ገቢ ያ ቀርቷል የለኝም። እንዲያልነግድ ባኮጃ አላመጣም ታግተና ተቃርጃ አላመጣም። ይሄ በዚህ ላይ ብርተሰቡ ይሄ አሁን ባብዛኝ ኢራብ ተወጭ ሆኗል። መንገድ ላይ ቆሞ የሚለምኑ ትናንትና የሚረዱ ሰው ነበሩ። ትናንትና አስተዋጽኦ የሚያደርጉ እኔ ልንገርክ እዚህ የሶማሌውና የኦሮሞ ግጭት ጊዜ ለዘመዶቻችን ብለው ያወጡ ሰዎች እዚህ እኔ እንዲገር ይሁን ያሰጠኋቸው እነሱ አሁን መንገድ ላይ ቆሞ ይለምናሉ። የዛሬ 3 አመት ነው ይልበልህ እነሱ መንገድ ላይ ልምናቸው የዛ ጊዜ ግን አለም ብለው እየረዱ ነበር ያሉት እየረዱ። ስለዚህ እኛ መንግስት ይሄን ብረሰብ በጣም ደቂቅ አርጎታል። እንዲውም ህብረተሰቡን እንደ ህብረተሰብ ብታይ ወለጋ እንዲወለገ ቢታይ ወለጋ እንዲወለገ ቢታይ ወለጋና ያቀተ መንግስት ቢየንም ወሰን
በገጠመው ችግር ምን ያህል ተጎዳ?
እኔ አብዛኛውን የምኖርበት በኦሮሚያ ዙሪያ ነው። ብዙ ህብረተሰብ የለም። የኛ ያማራ ህብረተሰብ በለለበት ቀበሌ ነው የምኖረው፣ ገጠር ነው የምኖረው። በችግሩ ምክንያት ነው እዚህ ገባው።
ከሌላ ቦታ ተፈናቀየ።
አዎ።
ምን ያህል ጊዜ ሆነው
ተፈናቀየ? በወቅቱ ነው ተፈናቀልኩ። ለምሳሌ ምርጫ የአሁን አገራዊ ምርጫ 2013 ችግሩ ምርጫ ካለቀ በኋላ ጥቅምት 24 ተከሰተ። በዛ ምክንያት እንግዲህ የመንግስት
2014
ከዛ
ቤተሰቦቻቸው
ቤተሰቤን ጭኜ የሚገርም ነው ጥቅምት ወር ልጅ ድሬ ነበር። 3 ቀን ነው ኦሮሞን ህዝብ ያስተናገርኩት። ብርዝ ለሚፈልገው ብርዝ ጠምቄ፣ ቡቅር ለሚጠጣው ጣላ ለሚጠጣው፣ ያው የእምነት ልዩነት ስላለ የኛን ቀደም አርጌ እንደገና 3 ቀን አርጄ እንደዛ አርጌ ሸኝቼ ጨርሼ፣ ይሄ ከሆነ በኋላ ችግሩ ተከሰተ። በተሰብን እዛ አምጥቼ እዛው ነበርኩኝ። ያለው ያረስነው እሱም እንደጠቀሰው በወቅቱ አመት ያረስነው እንዳለ እዛው ነው የቀረ። እንግዲህ ከቀበሌ ግንባር ቀደም ከሚባሉት ገበሬዎች ነኝ። ምድቤ እዛ ደረጃ ላይ ነው። ብዙ ንብረት አለኝ፣ ብዙ ማሳ አለኝ፣ ብዙ ከብት አለኝ። በገጠርም በከተማም በዛም ዙሪያ ንዑስ ከተማ አለ። በዛም በገጠርም ቆርቆሮ ቤት ነው ኑሮዬ። በከተማይቱም ቆርቆሮ ቤት አለኝ። ያ ሁሉ ነው የፈረሰው እና ይሄ ሁሉ ሆኖ በዚህ ደረጃ ላይ እንዳለን ኦሮሞ ህዝብ ጋር አሁን እንዳንነጋገር ድንበር አዋሳኝ ወሰነ። ወረዳው እችን ከልሎ ያስተዳድራል። ሸኔ ከልሎ ህብረተሰቡን ወደዛ ያሰቃያል። የኦሮሞን ህዝብ ማለት ነው። አጋጣ ብልጽግና ወደታች ወርደን ህብረተሰቡንና ህብረተሰቡን እናገናኛለን የሚል መርሃ ግብር ነደፈ። እሺ ብለን ወረድ ህብረተሰቡ መኖራችንን ምዛ በቀስነን አንድ ቀን ውሎ ነው የተላቀሰው። አንገት ላንገት ያላወቅነው ችግር ስንመለስ ያላወቅነው ችግር በመካከላችን መብረቅ ወረደብን። አላችሁ ሆይ እውነቴን ነው የምልህ። እስከ 6 ሰዓት በተገናኘንበት አንድ ቀን ውሎ የዚህን ጉዳይ ነው ስናነሳው ያለ ህፃናት ሴት ሳይቀር እዚህ ውስጥ ያንን ሰዓት ለይተን አውጥተናል። ችግሩን አንዱ ባለሀብት ነው ችግሩን የፈጠረው። እዛ ደረጃ ላይ ወርደን ስንገናኝ ባለሀብት ሀብታም ነው፣ ህዝቡን ተናግሮ ያሳምናል። የመንግስትን ጦር መሳሪያ ሰብስቦ ባለሀብት ነው። ወጣቶቹ እነዛን አደራጅቶ አስታጠቀ ባለሀብት። የቀበሌው መሳሪያ ራሱ ህግ እያለ አሰባስቦ ህግ አስመስሎ ከአመራሩ ተቀብሎ ለነዛ ሰጠ። ከዛ በኋላ በእኛ ላይ ያለውን ሁሉ ድርጊት እንዲፈጽሙ ተደረገ። አጠቃላይ ካቢኔው ያንን ጥሩ ስራ እርቁን፣ ቤት መመለሱን፣ ንብረት መመለሱን አቁሙና ኑ ወደዚህ ተባለ። ምንድነው ከዙ ህዝብን አታርቀን ስራ ገብተናል፣ ልማት ገብተናል፣ እኛ እርሻ ልናሳር ነው ሲባል የሰሜኑ ጦርነት አንገብጋቢ ስለሆነ ወደ ከተማ ተመለሱ ተባለ። ወደ ከተማ ተመለስ። ያ የተሰበሰበ ንብረት የተመለሰ ቤትም መልሶ ተነቀለ። የተሰበሰበው ንብረት መልሶ ተዘረፈ፣ ተበተነ። እንግዲህ ከዛን ሰዓት ጀምሮ ውነት የነው ዛሬ እዚህ ያለ ነው የተፈናቃይና በገጠር ያለው ኦሮሞ ህዝብ ዛሬ እንዴት እንደምንገናኝ አተን እኔ አሁን እንባዬ ይመጣል። ጎረቤቶችና ፍቅ እኛ ጋራ ከተደዋወሉ ወዳውኑ ግድያ ነው የሚፈጸመው፣ ወዳውኑ የጥይት እንትን ነው የሚደርስባቸው። ለዚህ ስልካን ደዋወልም ብንገናኝ ሰላም አንባባልም። ለምን እንዲሞቱ አንፈልግም? እንድንሞት አይፈልጉም እነሱ። በዚህ ሁኔታ ላይ ነው ያለነው አብሮነታችን። እኔ ለምሳሌ በአበልጅነት በሚዜነት ቢቸግረን በመረዳዳት ከኦሮሞ ህብረተሰብ ለይቶ የሚያውቀኝ የለም።
እርሶም የሚጨምሩት ነገር ካለ አጠራርገው ያንሱልኝ እስቲ።
ዱር ሰምኒ አማራቪ ሰምኒ ኦሮሞ ማሊነክ እንጂራቻ ቱሬ ተኩማ እንት እንጂራቻ ቱሬ ዋናም ቤኩ ተኩ።
የኦሮሞና አማራ ህዝብ በጋራ ሲኖር ነበር። ባዘንና ደስታ ጊዜ አንዱ ከአንዱ ጎን እየቆመ በፍቅርና አንድነት በጋራ ሲኖር እንደነበር ነው የማውቀው። ነገር ግን ከ2013 ጀምሮ እስከ 2015 በዚያ አካባቢ የሚኖር የኦሮሞና አማራ ተወላጅ መካከል ልዩነት እንዲፈጠር ያደረገው ኦነግ ሸኔ ነው ያሉት።
ተስፋና ስጋቶት ምንድን ነው? ምን ቢደረግስ ይሄ ችግር ሊቆም ይችላል ይላሉ?
ስጋቴ አሁንም ህብረተሰቡ ላይ ስጋት የለኝ። ህብረተሰብ ተውሉት የሚተው ህብረተሰብ ራሱ እዛ ውስጥ የገባው ታው በህግ ትቀጣለህ፣ በግድ ትገደላለህ ቢሉት ቢታውሉት ሜተው ነው። ስጋቴ ከመንግስት ላይ ነው። የመንግስት ልሉልን ይሄን ሁላ እንደዚህ ያያበረው እያሉ የለም ማለት እየገደሉ አገደሉ ማለት መቶዎቹን አምስት ሺህ ናቸው በማለት እየዳበሩና መንገድ እየሰፉ አባላቸውን እያሰፉ የሄዱት እነዚህ ሰዎች ሽፍቶች ናቸው በማለት ነው። ግማሹም ግዴላለው ትል ግማሹም ወዶ እንዳለ በሙሉ አባላቸው ሆነ። መንግስት ቁርጠኝነቱን እርምጃ ሳልወሰደ ድረስ አይደለም ወረሙ እናንተ አትገደሉም እኛ ዘንድ ግቡ ቢሉን እኔ እገባለሁ። እኔ ግጥ እንደገር ንገረው ይሄን ሜዲያ ላይ አውጣው እኔ እገባለሁ። መንግስት ታላዲያለኝ ሜዲኔ ግለሰብ ዘንድ መግባት ነው ያለብኝ። የመንግስት ልዕልነት ነው ይሄን ብረሰብ ወደ ዛ እየወሰደ ይሄዶ ነው የመንግስት ልዕልነት ነው። አንድ ሰው ህዝብን ለማዲያን ሲሆን ወይ ተቸንፎ ወይ አቸንፎ ከሰውየው ጋር መታረቅ ነው። ተቃይቀርም ሙቶም አይቀርም ተጋሉም አይቀርም። መንግስት ለመንግስት ለህዝብ ለህብረተሰቡ ታሰበ ወይም ተዋግቶ ማቸንፎ መታረቅ ነው ወይም ተቸንፎ መታረቅ ነው። ለምን ያወዛጋል? የገዛ ራሱን የህብረተሰቡን ተቃውሞን ያስፈረሰ ህዝቡን ያስጨረሰ እነዚህ ሰዎች እስተመቸ ነው የሚጠብቃቸው? አይ እነዚህ ሰዎች እኮ አደጋ ናቸው ተተባለ ደግሞ ለመጥ ብሎ ያሉትን ሰጥቶ መታረቅ ነው። ያለበለዚያ ደግሞ አቸንፎ ደግሞ እሱ የበላይነትን አሳይቶ መታረቅ ነው። ሁለት መንግስት እንዴት አንድ ላይ ይቀመጣል? ይህንን እኛ አማራጭ እኛ ተዝብ ላይ ድርድር ተደርጎልን ታርቆ ህብረተሰቡ ወደ ስራው ቢመለስ
እዚህ ያለው አማራ እዚህ ያለው ኦሮሞ ተዋዶ እየኖረ አሁንም ሲገናኝ የሚላቀስ ከሆነ አሁንም ሲገናኝ አንድ ላይ መሆኑን የሚፈልግ ከሆነ ማን ነው እንዳይገናኝ እያደረገ ያለው? የችግሩ መንስኤ ምንድን ነው? እንዴትስ ሊፈታ ይችላል ይላሉ ሰው?
እንግዲህ እንደኔ ግምት ይህንን ችግር እንዲፈጠር ያደረገው የመንግስት ለውጥ በመካሄዱ ትናንትና ጥቅም የተነካባቸው የአገርን ሀብት የሚጋፍፉ ይህንን ችግር አሁንም አቅጣጫ እንዲያይዝ እያደረጉ የሚፈጥሩት ነው ብዬ ወስዳለሁ። ለምሳሌ እኛ አሁን እዚህ ባለንበት ወረዳ ውስጥ ስንፈኛ የሚባል ነገር አላጋጠመንም። በሌላ ወረዳዎች ግን እንሰማለን። ኦሮሞና አማራ እንዲጋጭ የሚያደርጉ የሚያነሳሱ ከሁለቱም አሉ። የተጨፋጨፈበትም ወረዳ አለ። ከኛ ላይ ርቀት አለው እንጂ አማራን ኦሮሞ ጨፍጭፎታል፣ ኦሮሞ ደግሞ አማራን ጨፍጭፎታል። ይሄ ማንን ይዞ ነው? የመንግስት ተቋምን ይዞ ነው። ዙሮ ዙሮ ችግሩ ከየትም ከየትም ይዙር ከህብረተሰቡ አይደለም ምንጩ፣ ከመንግስት አመራሮች። ትናንትና በስልጣን የነበሩት አሁን የመንግስት ለውጥ ሲደረግ በጎደለው ጉደሎቹ ይህን ማካካስ የፈለጉ ለምሳሌ እኛ ንብረታውን ሸኔ ምናምን እንላለን። በዛን ሰዓት ሸኔ እኛ ሀገር ላይ በእግሩ ማረገጠ መረግቶ ከሆነ ይታዘቡኛል። ማን እንደዘረፈው ወደ ሰማይ ይሁን ወደ መሬት ይሁን በዛን ሰዓት የውጭ ጠላት የታጠቀ ጠላት ባይናችን አላየንም። ከመጋደሉ ወደዛ ጎራ ብሎ መልሶ ተነጋግሮ መመለሱ የሚለውን ነገር ይዘኑ ፍቅር ስላለን ነው። ከህዝቡ ፍቅር ስላለን ከሀገሩ ተስፋ ስላለን ከህዝቡ መካከል ምንም ግጭት የለለንና ዝምድናችንን የነካ ነገር ስለሌለ እስካሁን ድረስ ተፋጠን ዘመዳችን ወገናችን ስራችን እንመለሳለን የሚል ተስፋ ነበር። እንዳንመለስ የሚያደርገን አሁንም ቢሆን የመንግስት መላላት ብያምናል። ስለዚህ መንግስት አሁንም ቢሆን እንዳሁኑ ከገፋ እንኳንም የኛ አይደለም የሀገሪቱ እጣ ፈንታ ያሰጋታል። ኢትዮጵያ ትፈርሳለች። ትናንት የነበራት ታሪክ ሁሉ በዛ በደረጃ ላይ አይገኝም ብዬ ስጋት አለኝ። አልፎ ይህ ህዝብ ለነገም ቻገርዲና እንገናኛለን በልማትን በማንኛውም ቦታ መልሰን እንሰማራለን የሚል ተስፋ የለን።
ትፉፍና እንቀጥላለን።
ወቱማን ነሞ ተረኮ ተከነ ኡመን እስጅሩ እኙ ፈይ አማራሞ ኦሮሞሞ እሰከ
መንግስት ይሄን ችግር የፈጠሩ እነማን ናቸው? የት ናቸው? አማራ ነው ወይስ ኦሮሞ ነው ብሎ መለየት ስላልቻለ ከባድ ጉዳት ነው የደረሰብን። ዛሬም ያለን ስጋት ልክ እንደ ትናንት ከትናንት ወዲያው መንግስት ዝም ብሎ ያያየን ነው። ወደ ታች ወርዶ ችግሩን ባለማስተካከሉ ህብረተሰቡ ከፍተኛ ስጋት ውስጥ ነው። ካሉባልታ የተነሳ በጋራ ለመኖር ፈርቷል። ስለዚህ መንግስት መውሰድ ያለበትን እርምጃ ቢወስድ ህዝቡ በጋራ ነው የሚኖረው። ችግሩ ያለው መንግስት ጋር ነው ብዬ አስባለሁ ነው ያሉት።
ያዶን ጅሮን ይኖ ያዶን አን ኢሰድሪ ጫለ ከንገቡዩ ሞቱማን ጀነሬቲን ፎቶ ዮደ አማዩ ሻኔን ቪቲት።
ከዚህ በፊት ከፍ ባለ ሁኔታ ያለኝ ስጋት መንግስት እርምጃ ካልወሰደ ሸኔ ይጨርሰናል። መንግስት አቋም ይዞ እርምጃ የሚወስድ ከሆነ ተስፋ ይኖረናል። ይህን ካላደረገ ግን እኔ መንግስትን ነው የሚወቅሰው ነው ያሉት።
ሁላችሁንም በጣም ነው የማመሰግነው ስለተወያያችሁ። አንድ ቀን ደግሞ ሰላም ተመልሶ እንደገና ስለ ሰላምም እንወያያለን የሚል እምነት ተስፋ አለኝ። በጣም አመሰግናለሁ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። የኢትዮጵያ ቡና ማህበር በሀገር ውስጥ ገበያ ቡናን በውጭ ምንዛሬ መገበያየት ሊጀመር እንደሆነ አስታውቋል። ማህበሩ የተመሰረተበትን 50ኛ ዓመት በማስመልከት በሰጠው መግለጫ በሀገር ውስጥ ገበያ ቡናን በውጭ ምንዛሬ መሸጥ ጠቀሜታው የጎላ ነው ብሏል። የማህበሩ የቦርድ ፕሬዚደንት አቶ ደሳለኝ ጀናና የቦርድ አባላቱ በጋራ በሰጡት መግለጫ በቡና ግብይት ላይ የሚታዩትን ችግሮች ለመቅረፍ የተለያዩ እርምጃዎች መወሰዳቸውን ገልጸዋል። በሀገር ውስጥ የቡና ዋጋ እየናረ መምጣቱን የተናገሩት አባላቱ ባለፉት 5 ዓመታት ብቻ ዋጋው ከእጥፍ በላይ መጨመሩን ነው ያመለከቱት። ይህም የአቅርቦት እጥረት የፈጠረው ችግር እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
የኢትዮጵያ ቡና ማህበር 50ኛ ዓመትን በማስመልከት የማህበሩ ቦርድ ፕሬዝደንት አቶ ደሳለኝ ጀና በሰጡት መግለጫ ቡናን በሀገር ውስጥ በውጭ ምንዛሪ መሸጥ ከዘርፉ የሚገኘውን ገቢ ለማሳደግ የተቀየሰ ስልት መሆኑን ተናግረዋል።
አሁን ወደ ውጭ ቡና በምንልክበት ጊዜ ብዙ ውጣ ውረድ አለ። ቡና ከአርሶ አደሩ ይመጣል፣ አዲስ አበባ ላይ ፕሮሰስ ይደረጋል፣ እንደገና ወደ ጅቡቲ ወይም ወደ ሌላ ወደብ ይሄዳል። የሚጨምረውን ኮስት ይዩት እናንተ። የሚሸጥበት ግን ኤፍኦ ፕራይስ የሚባለው ነው። ከዛ ቡናው እዛ ሄዶ ደርሶ ምን ብሎ ክፍያዎች ይፈጸማሉ። ረዥም ጊዜ ይወስዳል። እንዳውም ቢቻል የኢትዮጵያ ቡና ሁሉም በአገር ውስጥ በዶላር ቢሸጥ በጣም ውጤታማ ነው። ያንን በማሰብ ነው እንግዲህ ያን የታሰበው። በትልልቅ ሆቴሎች ላይክ ሂልተን፣ ሸራተን፣ እነዚህ ትልልቅ ሆቴሎች ብዙ የውጭ እንግዶች የሚያርፉባቸው ሆቴሎች ላይ በዶላር መሸጥ እንዲቻል ተፈቀደ። በዘንድሮ አፈጻጸሙ ጉልህ ሆኖ እንዲወጣ ተደረገ እንጂ በአዋጅ በ2009 በኢትዮጵያ አቆጣጠር በነሐሴ ወር ውስጥ የወጣ አዋጅ ይህንን አስቀምጦታል። ስለዚህ ይሄ ጠቀሜታ በጣም የጎላ ነው። በተሻለ ዋጋ ነው የሚገዙት፣ በዶላር ነው የሚገዙት። አስካውንት ድሬት የተፈቀደው በክሬዲት ካርድ ነው ለቁጥጥር እንዲያመች። ይህንን ደግሞ መግዛት የሚችለው የውጭ ዜጋ ብቻ ሳይሆን ኢትዮጵያዊ መግዛት ይችላል። ዶላር ብቻ ነው እንጂ ዋጋው።
የቡናን ግብይት በውጭ ምንዛሪ ለማድረግ መመሪያ እየተዘጋጀ እንደሆነና መመሪያው ሲጸድቅ ወደ ተግባር እንደሚገባም ታውቋል። በውጭ ምንዛሪ የሚሸጠው የቡና አይነት እሴት የተጨመረበት ነው ተብሏል። የኢትዮጵያ ቡና ማህበር በአብዛኛው ከዘርፉ ተጠቃሚዎች አይደሉም የሚባሉትን ቡና አምራቾችን ለመጥቀም የተለያዩ ጥረቶች እያደረገ እንደሚገኝ የተናገሩት ደግሞ የቡና ማህበሩ ዋና ስራ አስኪያጅ አቶ ግዛው ወርቁ ናቸው።
አምራቹን ለመጥቀም የሚለው ላይ ፖይንት ባረግ ጥራቱ ሲሻሻል ነው ገበሬ የሚጠቀመው፣ ኤክስፖርተር የሚጠቀመው። ሌላው ቫሊዩ ቼን ላይ ያሉ ደላሎችና የተለያዩ እንትኖች ሲያጥር ነው ቫሊዩ አድ ማያደርጉ ምንም አይነት እሴት ማይጨምሩ እንዲቀንሱ ማህበሩ ከፍተኛ ጥረት ነው የሚያደርገው። ኳሊቲ ሲሻሻል ነው፣ ጥራት ሲሻሻል ነው ቡና የተሻለ ዋጋ የሚያወጣው። ፕሮሰሱ ላይም የተለየ የተሰራ ስራ አለ። ሃኒ ፕሮሰስ፣ አናሮቢክ፣ የተለያዩ ፕሮሰሶች አዳዲስ እየገቡ ነው። እነዚህ መግባታቸው ጥራቱ እየተሻሻለ ገበሬውም እንዲጠቀም ኤክስፖርተሩም እንዲጠቀም የኢትዮጵያ ቡናም ዓለም አቀፍ ገበያ ላይ የተሻለ ዋጋ እንዲያገኝ ትልቅ ጥረት ነው የተደረገው። ለዚህም ስልጠናዎች ይሰጣሉ። የተለያዩ አባላት ስልጠናውን አግኝተው እውቀቱን አግኝተው እንዲያሻሽሉ ጥረት እየተደረገ ነው ያለው።
የቡና አምራቾችን የበለጠ ተጠቃሚ ለማድረግ በኢትዮጵያ ምርት ገበያ ብቻ ሲከናወን የነበረው የቡና ግብይት ማሻሻያ እንደተደረገበትም የቦርዱ ምክትል ፕሬዚደንት አቶ አጥሬ ሀጥያ አመልክቷል።
በቀድሞው ዘመን ቡና ግብይት ይካሄድ ነበረው ፊት ለፊት ነበረ፣ የኦፕን ጨረታ አይነት ነበረ። እሱ የራሱ የሆነ ድሮባክ ስለነበረው ችግሮች ስለነበሩት መንግስት ደግሞ ሪፎርም በማድረግ ቡና ወደ አንድ ማዕከል እንዲገባ ወይንም በኢትዮጵያ ምርት ገበያ አማካኝነት እንዲገበያይ የሚል የግብይት ስርዓትን አመቻቸ። ያ ደግሞ የራሱ የሆኑ ችግሮችን ይዞ መጣ። የገበሬው ይጠቀማል የተባለው ግን እዛ የራሱ ችግሮች ስለመጣ በኋላ ደግሞ ከ3 ዓመት በፊት መንግስት ሪፎርም በማድረግ ገበሬውና ኤክስፖርተሩ በቀጥታ ትስስር እንዲገበያይ በማድረግ ችግሮቹን ለመቅረፍ ተችሏል። በመሀል ላይ ያሉ ሰንሰለቶችን ለመቁረጥ የደላላ የሚባለውን ለመቅረፍ የተሞከረበት ነው። ወይንም ገበሬው ራሱ የውጭ ገበያ ካገኘ በራሱ ቀጥታ እንዲልክ ሪፎርም በመደረጉ እነኚህ ችግሮች ሊቀረፉ ችሏል።
የቡና ምርትና ምርታማነት ማነስ የአቅርቦት እጥረት መፍጠሩን የገለጹት ደግሞ ሌላኛው የማህበሩ ቦርድ አባል አቶ አሃዱ ውብሸት ናቸው። ይህም በሀገር ውስጥ የቡና ዋጋ እንዲንር አድርጓል ይላሉ።
ሀገር ውስጥ ራሱ የምንሸጠው የቡና አቀነባባሪና ፈጭተው የሚልኩት እንደ ላስት አትሊስት 5 ዓመት ራሱ የቡና ዋጋ ከ100% በላይ ጨምሯል። ችግሩ ምንድን ነው? ያው ሰፕላይና ዲማንዱ ነው። ፕሮዳክሽኑ ካልጨመረ አሁንም እጥረት አለ።
በአጠቃላይ በቡና ዘርፉ ውስጥ የሚታዩትን ችግሮች ለመፍታት ጥናትና ምርምር አስፈላጊ እንደሆነ የገለጹት የማህበሩ ቦርድ ፕሬዚደንት አቶ ደሳለኝ ጀና ማህበሩ ይህን ተግባር የሚያከናውን ዘመናዊ የቡና ማዕከል ለመገንባት ማቀዱን ተናግረዋል።
ምርምር ምርትና ምርታማነትን ለማሳደግ ብቻ ሳይሆን የማርኬቲንግ ኢንተለጀንስንም ለመስራት የገበያ ምርምሮችን፣ የትኛው ላይ ምን አይነት ቡና ይፈለጋል? ጀርመን የምትፈልገው ምን አይነት ቡና ነው? አሜሪካ የምትፈልገው ምን አይነት ቡና ነው? ጃፓን የምትፈልገው ምን አይነት ቡና ነው? ይሄ በጥናት የተደገፈ መሆን አለበት። የቡና ላቦራቶሪ ሴንተር ኦፍ ኤክሰለንስ እንዲኖር እንፈልጋለን በአገር ደረጃ። ሌላው ማሰልጠኛ፣ የገበያ ባለሙያ ያስፈልጋል። ማርኬት ኢንተለጀንሱን ለመስራት ስለ ማርኬት ኢንተለጀንስ የሚያውቁ ሌላም ትምህርት ኖሯቸው በዚህ ደግሞ ራሳቸውን ኮፕ አድርገው እንዲሄዱ ለማድረግ እነዚህ አይነት ኢንስቲትዩሽኖችን መክፈት እንፈልጋለን። እነዚህን ነገሮች የያዘ ኮምፕሌክስ ነው ለመስራት ያቀድ ነው።
የኢትዮጵያ ቡና ማህበር የኢትዮጵያ ቡና ላኪዎች ማህበር በሚል ስያሜ በ1961 ዓ.ም 12 አባላትን ይዞ የተቋቋመ ሲሆን አሁን አባላቱ ከ500 በላይ ደርሷል። ማህበሩ 50ኛ ዓመቱን የፊታችን ሰኞ እንደሚያከብር ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። ለምሽቱ የመጨረሻ ወዳደረግነው ቅንብር እንሻገራለን። ቶማስ ኃይሉ የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ ስፖርት መርሆች ጋር አዛምዶ በማቅረብ ላይ የሚገኝ ወጣት ነው። ይህ ለየት ያለ አቀራረቡ የበርካቶችን ቀልብ የሳበ ሲሆን በአሁኑ ሰዓት በአዲስ አበባ በሚገኙ የስፖርት ማዕከላት ከ400 በላይ ሰዎችን እያሰለጠነ ነው። በተለያዩ የኢትዮጵያና የባህር ማዶ ከተሞች እየዞረ ሰዎች እየተዝናኑ ጤናቸውን እንዲጠብቁ ማገዝ ህልሙ እንደሆነ አጋርቶናል። ቶማስ ኃይሉን ሀብታሙ ስዩም ነው ያነጋገረው። እናድምጥ።
ኢትዮ ራስ ፊትነስን የመሰረትኩት የዛሬ 4 ዓመት ከ8 ወር አካባቢ ነው። የመሰረትኩት ደግሞ በኢትዮጵያ ብሔር ብሔረሰብ ዳንሶች ወይም ደግሞ በኢትዮጵያ ጭፈራዎች የተመሰረተ የፊትነስ አይነት ነው። ይህንንም አይዲያ የተነሳሁት ከዝምባ ከሚባለው ላቲን ሀገር ውስጥ ካለ የፊትነስ አይነት ነው ተነስቼ ሀሳቡን አየሁትና ዋይኖት ለምን በኢትዮጵያ ብሔር ብሔረሰብ ዳንሶች በሀገራችን ዳንሶች ከ80 በላይ ዳንስ ባህሎች አሉ፣ ውዝዋዜዎች አሉ። ለምን እነሱን ወደ ፊትነስ አላመጣቸውም ብዬ እነሱ ላይ ትኩረት ሰጥቼ ሰርቼ 3 ዓመት ሙሉ ሰርቼ ነው ወደ ፊትነስ የቀየርኩት ፕላትፎርሙን እና በጣም ስኬታማ ነው።
እንግዲህ ቶማስ፣ ለአንተ የምትታወቀው ኢትዮ ዳንስ ፊትነስ በተሰኘው ለየት ያለ እንቅስቃሴ ነው። የኢትዮጵያን ጭፈራዎች ከአካል ብቃት እንቅስቃሴዎች ጋር በማጣመር ነው የምታሰራ ሰዎችን። መጀመሪያ ላይ ይህን ጉዳይ ይዘህ ወደ ህዝቡ ስትመጣ የነበረው አቀባበል ምንድን ይመስል ነበረ? ከዛ በኋላ ያለውስ ነገር እንዴት ተከተለ?
ያው መጀመሪያ ልክ ይህን አይዲያ እንዳመጣ የገፋፋኝ ነገር ምንድን ነው፣ ብዙ ሰዎች የአመት ይከፍላሉ። ኢትዮጵያ ውስጥ በጣም የመስራት ፍላጎት አለ፣ መቀየር ይፈልጋሉ። ግን ደግሞ በጣም ሳይንሳዊ አይደለም የሚሰሩት አሰራር፣ አካሄዳቸው ምናምን እና ጅም ቤት ይገቡና የአመት ይከፍላሉ፣ 3 ሳምንት ሰርተው ያቆማሉ። እና እንዴት ነው ሰው እየተዝናና እየተደሰተ በጣም በአጭር ጊዜ ውስጥ ለውጥ የሚያመጣበት ፊትነስ ቢውልድ ማድረግ የሚችለው ብዬ ነው የተነሳሁት። እና የመጀመሪያው 3 ወር አካባቢ ምንም ሰው አልመጣልኝ፣ ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሻል እጥረት ስለነበረብኝ ሰፈሬ ሜክሲኮ ነው። ቦሌ ሜክሲኮ ድረስ በእግሬ በጣም ብዙ ጊዜ እሄድና መጣ ነበር። ማለት ተስፋ ያስቆርጥ ነበረ፣ እንደጠላው ሁሉ አድርገውኝ ነበረ። ከዛ በኋላ ልክ 3ኛ ወር ላይ አንድ ሴት ሄለን ትባላለች፣ የካሊስ ካፌ ባለቤት እህት፣ የጸዲ እህት ሄለን ትባላለች። እሷ መጣች እና አየችው። ልሞክረው ስትለኝ ደስ ብሎኝ ተቀበልኳት፣ ሞከረችው። ከዛ ጓደኞቿን ይዛቸው መጣች፣ ወደረችው እሷም ይዛቸው መጣች። ዊዝን 3 መንዝ 18 ኬጂ ኦፍ አደረገች። እና በየትኛውም የስፖርት አይነት ያን ያህል ኪሎ ኦፍ ማድረግ በጣም ከባድ ነው። ይሄኛው ግን ኢንቴንስ ነው። በጣም ኢንቴንስ ወርክአውት ስለሆነ በጣም ባጭር ጊዜ ውስጥ የምትፈልገውን ሪዛልት እንድታመጣ ይረዳሃል ማለት ነው። እና እሷ ስታመጣ ልክ በስድስት ወሩ 5 ሰው ሆነልኝ በስድስት ወሩ። ከስድስት ወር በኋላ ግን እስካሁን ድረስ ኦልሞስት ያው ኮቪድ ገብቶ መሀል ላይ ሁላችንም ስታክ እንድናደርግ ያደረገ እንጂ በጣም ትልቅ ትን ማህበረሰብ ቢውል ያደረግኩኝ ማለት ነው። አሁን ኦልሞስት ከ480 በላይ ክላይንቶች አሉኝ እና ዌይቲንግ ሊስት ላይ 180 ሰው ዌይቲንግ ሊስት ላይ አለ
የሚጠባበቅ ሰው ማለት ነው። ከጭፈራ እና ከአካል ብቃት እንቅስቃሴዎች ጎን ለጎን ደግሞ በማህበራዊ መገናኛዎች ላይ ስለ ስፖርታዊ እንቅስቃሴዎች ጠቀሜታ የሚያስረዱ አጫጭር ቪዲዮዎችንም ስታጋራ ያለው አካላዊ እንቅስቃሴዎችን የህይወታችን አንድ አካል ሊሆኑ የሚገባበት ምክንያት ምንድን ነው ትላለህ?
መጀመሪያ ሜንታሊ ስትሮንግ እንድትሆን ሳፖርት ያደርጋል። ሁለተኛ ፊዚካሊ በጣም ፊት እንድትሆን ያደርጋል። ሶስተኛ ነገር ደግሞ ጤናህን እንድትጠብቅ ያደርጋል። እዚህ ሶስቱ ነገሮች አንድ ሰው ለመኖር አስፈላጊ ነገሮች ናቸው። ከዛ ውጪ ያው እንደምታውቀው የሀገራችን ፖለቲካ፣ የሀገራችን ያለው የሰላም ማጣት በጣም ብዙ ስትረስ እንዲያደርግ ያደርግሃል እና ስትረስን ሪሊፍ የምታደርግበት ነገር ያስፈልግሃል እና ስፖርት ቤስት ኦፕሽን ነው ብዬ ነው የማስበው ለእኔ። እጅግ በጣም ብዙ ሰዎች ተጠቅመውበታል፣ በጣም ብዙ ሰዎች ተቀይረውበታል በዚህ ስፖርት ማለት ነው። እጅግ በጣም ከምነግር በላይ ከ1000 ምናምን ሰው በላይ ተቀይሯል። እኔም ጠንካራ እንደሆን ስራዬ ላይ ጎበዝ እንደሆን ማልሸነፍ ማልበገር ቻለንጆች ሲመጡ እንድወጣቸው እንዳሸንፋቸው ያደረገኝ በስፖርት ያገኘሁት ጥንካሬ ነው ብዬ ነው ማስበው።
ሌላው ጉዳይ ትንሽ ለየት ባለ መልኩ የአካላዊ እንቅስቃሴዎች ኮንሰርት የሚባል መርሃ ግብርም ታስተባብራ ያለው የዚህ ዓላማ ምንድን ነው? አሁን የሙዚቃ ኮንሰርት እናውቃለን፣ ህዝብ በጋራ ሰብሰብ ብሎ የሚያከብራቸው ወይንም ደግሞ የሚከውናቸው ክዋኔዎችን ኮንሰርት ሲባሉ እንሰማለን። ይህ ከስፖርታዊ እንቅስቃሴዎች ጋር የተያያዘ ኮንሰርት ሀሳቡ እንዴት መጣ? ግቡስ ምንድን ነው?
ኢትዮጵያ ውስጥ በጣም ትልቅ ኢቨንት አለ፣ ታላቁ ሩጫ ይባላል። እስከ 40 ሺህ ሰው ድረስ የሚሳተፍበት ለምን የኔን ፕላትፎርም ወደዛ አልቀይረውም? ወደ ፌስቲቫል ለምን አልቀይረውም? ወደ ፊትነስ ፌስቲቫል ለምን አልቀይረውም ብዬ መጀመሪያ ላይ በነፃ ነበር ያዘጋጀሁት። ያው ሰው የዳንስ ፊትነስ ኮንሰርት አለ ብዬ ስጠራቸው በሂል ጫማ ሜካፕ አድርገው በቀሚስ ምናምን ነበር የመጡት የመጀመሪያ ቀን ስላላወቁት ማለት ነው። ሁለተኛ ቀን ላይ ሁለተኛ ጊዜ ሲዘጋጅ ግን መጀመሪያ ኮንሴፕቱን ወስደውት ስለነበረ ከዛ በኋላ ጥሩ ተቀባይነት አገኘ። በቃ ሰው ሁሉ ወደደው። አንተ ኮንሰርት ላይ ስትሄድ ዘፋኙ ብቻ ነው የሚዘፍነው፣ አንተ ግን ቆመህ ነው ዘፋኙ የምትመለከተው። እዚህ ጋር ግን ስትመጣ ግን አንተ ራስህ ፐርፎርም የምታደርገው ዳንሱን አብሮ ይላል እና እጅግ በጣም የተጠና ብዙ ሰዎችን የሚያሳትፍ በጣም ተወዳጅ የሆነ ሁሉም ሰው ጉጉት የሚጠብቀው አሁን ከኢትዮጵያ አልፎ ደግሞ ዓለም አቀፍ ቱር ለማድረግ ፕሮሞተሮችን ያየን ነው። ይህንን ኮንሰርት ሀገራችን እናስተዋውቅበታለን ብዬ አሰብኩኝ። ምክንያቱም የሀገራችን ውዝዋዜ ነው። አማራ የኦሮሞን ይጨፍራል፣ ኦሮሞ የአፋርን፣ አፋር የትግሬውን፣ ትግሬ የሶማሌውን ይጨፍራል እና በዛ ውስጥ ኢትዮጵያዊነት አለ እና በዚህ መንገድ ሰላም ማምጣት እችላለሁ፣ በዚህ መንገድ አንድነታችንን ማጠናከር እችላለሁ፣ በዚህ መንገድ የጠፋውን አንድነትን መሰብሰብ እችላለሁ የሚል ጊዜ ነው ይህንን ኮንሴፕት ዴቨሎፕ ያደረግነው እና በጣም ስኬታማ ነው። እንዳልከውም ታርጌታችን አንድ ኢትዮጵያ የሚል ኮንሰርት ነው። ኦፖርቹኒቲዎችን ባገኝ ውጭ ሀገርም እንደዚህ አሜሪካን፣ ዩሮፕም ፕሮሞተሮችን ባገኝና ዲስከስ ባደርግ እና ከነሱ ጋርም ይህንን ኮንሰርት ይዤ ቱር ባደርግ ኢትዮጵያውያኖችን ብቻ ሳይሆን ፎሬነሮችን፣ የውጭ ሀገር ዜጋዎችን ማሳተፍ ይችላል። ኢንተርናሽናል ማድረግ እንችላለን እና በዚህ ውስጥ ደግሞ ልክ እንደነ ኃይሌ ገብረስላሴ፣ ልክ እንደነ ቀነኒሳ ሀገሬን ፕሮሞት ማድረግ ይችላለሁ፣ ማስተዋወቅ ይችላለሁ፣ ባንዲራዋን ከፍ ማድረግ ይችላለሁ እና ልክ እንደ ሌሎቹም ታሪክ ሰርቼ ቶማስ እንደዚህ ነው መባል ፈልጋለሁ። ያ ነው ትልቁ አላማዬ።
አሁን ላይ እንግዲህ ከምንም ተነስተህ ከ400 በላይ ሰዎችን በአንዴ በጭፈራና በአካል ብቃት ቅይጥ መርሃ ግብር ውስጥ አስገብተህ ከፍተኛ የሆነ ተቀባይነትን እያገኘህ ነው። ሌሎችም እየተጠባበቁ ይገኛሉ። የመጪ ዘመን እቅድህ ምንድን ነው የሚሆነው?
አሁን የመጀመሪያ እቅዴ ምንድን ነው? ኢትዮጵያ ውስጥ ያሉ ትልልቅ የክልል ከተሞችን መዞር ነው። በሱ ውስጥ ደግሞ እንደነገርኩ በጣም ሀገራችን ላይ በጣም አስቸጋሪ የሆነ የዘርና የፖለቲካ ፕሮብለም አለና በትንሽም ቢሆን እሱን ቻሌንጅ ማድረግ እፈልጋለሁ። ትንሽም ቢሆን ታሪክ ለመፍጠር እሞክራለሁ። እንደነገርኩ አማራ የኦሮሞ፣ ኦሮሞ የትግራይ ይጨፍራል እና በዛ ውስጥ ኢትዮጵያዊነት ማቀንቀን እንችላለን እና ውስጣችን የጠፋውን ሰላም ያው ሙዚቃ በጣም ትልቅ ተጽዕኖ አለው ብዬ ነው የማስበው እና በዛ መንገድ የተወሰነ ሰላም መፍጠር እችላለሁ ብዬ አስባለሁ፣ እግዚአብሔር ከረዳኝ። 1-5 ሀገራቶችን ቱር ካደረግኩ በኋላ ከዛ ውጪ ፕላኖች አሉን። እንደነገርኩ ፕሮሞተሮች ካገኘን እቅዶች አሉን። ዓለም አቀፍ ቱር ማድረግ ነው ሀሳባችን።
እጅግ በጣም አመሰግናለሁ ቶማስ ኃይሉ ኢትዮ ዳንስ ፊትነስ ስለተሰኘው ለየት ያለ የኢትዮጵያ ባህላዊ ጭፈራዎችን ከአካል ብቃት እንቅስቃሴዎች ጋር ስላጣመረው አዲስ እንቅስቃሴ መርሃ ግብር ስለነገርከን በአድማጮች በተመልካቾች ስም በእጅጉ አመሰግናለሁ።
በጣም አከብራችኋለሁ። እግዚአብሔር አክብርልኝ። ቴንክ ዩ ሶ ማች።
በቋሚ ንብረት ላይ ሊጣል የታቀደው ግብር ውይይት ያስፈልገዋል ሲሉ ባለሙያዎች ተናገሩ። የቀጣዩ ዘገባ ርዕስ ነው። መንግስት ሊተገብረው ባቀደው የቋሚ ንብረት ግብር ላይ ተጨማሪ ውይይት ሊደረግበት ይገባል ሲሉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች ተናግረዋል። አሁን ባለው የዋጋ ግሽበት ላይ የንብረት ግብር መጫን ህዝቡን ለበለጠ ድህነት ይዳርገዋል በማለት ነው ስጋታቸውን የገለጹት። የንብረት ግብር የመንግስትን ገቢ የሚያሳድግና የገቢ ልዩነትን የሚያመጣጥን ስለሆነ ጥቅሞች እንዳሉት የገለጹ ባለሙያዎችም አሉ። እነሱም ግን አተገባበሩ ጥንቃቄ ያስፈልጋል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
በጥር ወር መጀመሪያ ላይ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ባደረጉት የጋራ ስብሰባ በገንዘብ ሚኒስቴር የቀረበውን የንብረት ግብር ለመሰብሰብ የሚያስችል የውሳኔ ሐሳብ ያጸደቁ ሲሆን የንብረት ግብሩን ክልሎችና የከተማ አስተዳደሮች እንዲሰበስቡት ወስነዋል። ስለ ጉዳዩ በሰነድ ተዘጋጅቶ የወጣ ዝርዝር ነገር እንደሌለ የሚናገሩት የፋይናንስ ባለሙያው አቶ ሙሼ ሰሙ በዓለም አቀፍ ደረጃ ያለውን ልምድ መነሻ በማድረግ ስለ ንብረት ግብር ምንነት ይህን ብለዋል።
ፕሮፐርቲ ታክስ ማለት ንብረቱ በእጅ ላይ ባለበት ጊዜ ለዛ ንብረት ያን ንብረት በማፍራት እና ያ ንብረት ደግሞ እንግዲህ ተጨማሪ ቫልዩ እያመጣ በመሄዱ የሚጣልበት ታክስ ነው።
የንብረት ግብር ኢትዮጵያ ውስጥ ቢተገበር የሚያመጣቸው ጥቅሞች እንደሚኖሩ በጅማ ዩኒቨርሲቲ የፋይናንስ መምህር የሆኑት ዶክተር ወሰን ለገሰ ይገልጻሉ።
አንዱ የታክስ ቤዝን ማስፋት ነው። የምትሰበስባቸው የታክስ አይነቶች ታበዛለህ። ዋናው ነገር ገቢ የመንግስትን ገቢ መጨመር ነው። ሁለተኛ የሚሆነው አሁን የኢትዮጵያ ውስጥ ያለው የታክስ አሰባሰብ ብዙውን ጊዜ ሲቪል ሰርቫንቱ እስከ 35% ከደሞዙ ይከፍላል። ከፍተኛ ታክስ ከፋይ ሲቪል ሰርቫንቱ ነው። እንደዚህ ያሉ ኦነሮች ለቢጣል እኩልነትን ለምሳሌ የታክስ ተደራሽነትን ይጨምራል። ከተሞችም ይሄን ታክስ ታሳቢ በማድረግ የመሬት አቅርቦትና ግንባታዎች እንዲፋጠኑ የመሬት አቅርቦቱም የተቀላጠፈ ሊሆን ይችላል ብዬ አስባለሁ።
የንብረት ግብር ሌሎችም ጥቅሞች እንዳሉት የሚገልጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፓብሊክ ሴክተር ሪፎርም የጥናት ማዕከል ዳይሬክተር ዶክተር መኮንን ካሳሁን ናቸው።
ለመንግስት ጥሩ ገቢ ምንጭ ነው። ብዙ ጊዜ ያደጉ ሀገሮች 2% የጂዲፒያቸው ከዚህ ከፕሮፐርቲ ታክስ የሚያገኙት እና አንዱ ለመንግስት ገቢ ምንጭነት እና ለዚህ ደግሞ ለኢንካም ዲስትሪቢሽን ጥሩ ነው። ግን ካስበበት በደንብ ጥናት ተደርጎ ዝርዝር አፈጻጸሙ መውጣት አለበት። ዝም ብሎ እንደሌላው ታክስ አይደለም፣ ምክንያቱም ቀጥታ ኢፌክት ስላለው በአሁኑ ብዬ ነው ማስብ።
የፋይናንስ ባለሙያው አቶ ሙሼ ሰሙ ግን አሁን ባለው ሁኔታ የንብረት ግብርን መጣል ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ናቸው።
እዚህ ሀገር እኔ እንደማምነው ንብረት አሁን ባለበት ነባራዊ ሁኔታ ተበድረን መስራት አያዋጣም። ንብረትን እንደ ንብረት ለመያዝ ከሚደረግ ትግል አኳያ እንጂ አንድን ንብረት 5-6 ዓመት ቆይተ የምትሸጠው ዋጋ ግሽበትን ከግምት ውስጥ ካስገባ የተለየ ለውጥ የምታይበት አይደለም። ምክንያቱም ከፍተኛ የሆነ ግሽበት ያለበት ሀገር። ሁለተኛ ነገር ንብረት በማስፋት ሂደት ውስጥ አከራይቼ እጠቀማለሁ እንዳትል ኢትዮጵያ ውስጥ ንብረቱን የገዛህበትን ዋጋና ሪተርን ኦን ኢንቨስትመንቱን በአካውንቲንግ ብትመለከተው በጣም 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 ዝቅተኛ 20 ሚሊዮን 30 ሚሊዮን ብር የሚገዙ ቤቶች 30 ሺ ብር እና 40 ሺ ብር ነው የሚከራዩት። እነዚህም ቤቶች ኢንፍሌሽንን ሳትጨምር ሪተርን ኦን ኢንቨስትመንቱን ብታስብ 20-30 ዓመት ሊፈጁ ይችላሉ። ሶ ተጨማሪ ገንዘብ እነዚህ ቤቶች የመግዣ ዋጋ ላይ መጨመር የበለጠ የቤት መግዣ ንብረትን በጣም ያስወድድና ያንረዋል እንጂ የተለየ ነገር ሊያመጣ አይችልም። ተጨማሪ ክፍያ በምትጨምርበት ጊዜ ሰውየው የሚያከራየው ከሆነ አንተ የጫንክበትን የፕሮፐርቲ ታክስ መልሶ ወደ ማን ነው የሚያወርደው? በተለያየ መንገድ በሀገሪቱ ውስጥ በስራ ላይ የተሰማራ ሰው ከሆነ ነጋዴ ከሆነ ይህንን የተጫነበትን ታክስ ለማስመለስ በሚሸጠው እቃ ላይ ነው ዋጋ የሚጨምረው። ስለዚህ የማያቋርጥ ቪሸስ ሰርክል አለ።
በአሁኑ ጊዜ ከቋሚ ንብረቶች ማስተላለፍ ጋር የተያያዙ ሌሎች ግብሮችም ስላሉ በዚህ ላይ ተጨማሪ ግብር ሲጫን ድህነትን ማባባስ ይሆናል ሲሉም ያክላሉ።
እዚህ ሀገር ላይ አንድ ንብረት ስትገዛ ምን ምን እንዳለብህ ገምት። የሊዝ ክፍያ አለብህ። ሁለተኛ የመሬት የአፈር የህንፃ ግብር አለብህ። ሶስተኛ የምታከራይ ከሆነ የገቢ ግብር አለብህ። አራተኛ ይሄን ንብረት ሸጠው በተለያየ መንገድ ከ6% እስከ 15% የሚደርስ ግብር አለብህ። ድርጅት ከሆነ ካፒታል ጌን ታክስ አለብህ። አሁን ፕሮፐርቲ ታክስ ሌላ አዲሽናል ታክስ ነው የሚጨምረው። እኛ ጋር አንድ ሰው ቤት ለመስራት በምን አይነት ሁኔታ ቤት እንደሚሰራ ይታወቃል። አንድ ቤት ለመገንባት አንድ ሰው እድሜ ልኩን ነው የሚታገለው። ይህ በዚህ ሁኔታ ቤት ከገነባ በኋላ ይህንን ማህበረሰብ የታክስ ርዕስ እየከፈትክ መቀጥቀጥ ደህንነቱን ማባባስ።
ዶክተር መኮንን ግን የንብረት ግብር ተግባራዊ ከተደረገ ሌሎቹ ግብሮች እንደሚቀሩ ነው የሚናገሩት።
የመሬት መጠቀሚያ ግብር ይቀራል ማለት ነው። ፕሮፐርቲ ታክስ ተመጣ የግድ እሱን ነው የሚጠቀም። አከራይ ሆነ የአከራይ ግብር ትከፍል ነበር። ሬንታል ቫልዩ ሆነ ነው ይሄ እኮ መቅረት አለበት። ምክንያቱም ኦልሬዲ በዛ እየተተካ በዛኛው ስለሚተካ አገን ካውን በፊት አንዱ ፕሮፐርቲ ታክስ ሬንታል የዋጋ ግምት ወስዶ ማለት የአከራይ በክራይ መጠን ነው የሚከፈለው። ያ የክራይ የሚባለው ይቀራል እኮ አሁን ግብር ያ በዛኛው ከከፈለ የሬንታል ታክስ የሚባል መቅረት አለበት። ምክንያቱም ተደራራቢ የሚያደርገው እሱ ነው።
በህብረተሰቡ ላይ የንብረት ግብር መጣል ጥቅም ማምጣት ብቻ ሳይሆን ጉዳቶችም እንደሚያስከትል የሚስማሙት ዶክተር መኮንን ይህን ለመቀነስ መንግስት ሐሳብ የሚያደርጋቸው ነገሮች ሊኖሩ ይችላሉ ባይ ናቸው። ነገሩ ጥንቃቄ የሚያስፈልገው እንደሆነም ይጠቅሳሉ።
እኔ ማስበው በእንደዚህ በኮመርሻል ፕሮፐርቲ ወይ ደግሞ በኮመርሻል ህንፃዎች ላይና በሌሎች ይሆናል እንጂ በዚህ በመኖሪያ ቤቶች በተለይ አሁን ሪል ስቴቶች መኖሪያ ቤቶች አካባቢ ይሄ ተጣለ ማለት አለው እንደምታየው ዋጋው በጣም ከፍተኛ ነው እና የመኖሪያ ቤት እጥረቱ እንዳያባብሰው ፈራለሁ። ነገር ግን እንደዚያ ይሆናል ብዬ አላስብም። በንግድ ላይ የሚጣል ከፍተኛ ጥንቃቄ ያስፈልገዋል ብዬ ነው የማስበው።
መንግስት ገቢውን ማሳደግ ከፈለገ የንብረት ግብር ከመጣል ይልቅ በግብር አስተዳደር ዙሪያ ያሉትን ችግሮች ለመፍታት መስራት አለበት የሚሉት አቶ ሙሼ ጉዳዩ ምክክር እንደሚፈልግም ተናግረዋል።
አሁንም መንግስት የታክስ መሰረቱን ለማስፋት ሊሰራቸው የሚችላቸው በጣም ብዙ ነገሮች አሉት። ወጪውን ከመቀነስ ጀምሮ ኢትዮጵያ ውስጥ ህጋዊ ግብር ከፋዮቹን በደንብ አንጥሮ አውጥቶ የማይከፍሉትን ወደ ግብር ስርዓቱ እንዲገቡ ማድረግ። ይሄ በራሱ እውነቱን ለመነጋገር ኢትዮጵያ ከሰብሳራ በታች በጂዲፒ አኳያ ስትወስዳቸውም የታክስ ቤዟም የታክስ መጠኗም ዝቅተኛ የሆነችበት ምክንያት ይፈታል። ይህ ግን በጣም በተለመደ ሁኔታ የተወሰነ ማህበረሰብ ላይ ደግሞ ደጋግሞ የግብር ስርዓት መቻል ስለሚሆን እኔ መንግስት እንደገና ሊያስብበት እንደገና ትኩረት ሊሰጥ ይገባል ነው። በህዝቡ ዘንድ ውይይት ሊደረግበት ይገባል፣ ምክክር ሊደረግ ይገባል። እንዴት ነው ይህን ችግር የምንፈታው የሚለው ላይ መነጋገር ይፈልጋል ባይ።
ስለ ጉዳዩ ከገንዘብ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ ካገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በቀጣዩ ዘገባችን ደግሞ የስራችን ውጤት ከፍተኛ የውጭ ምንዛሪ እያመጣ ቢሆንም እኛ ግን የድርሻችንን እያገኘን አይደለም ሲሉ በቡና ምርት ላይ የተሰማሩ ኢትዮጵያውያን አርሶ አደሮች ይናገራሉ። ባለፈው 2014 ዓ.ም ኢትዮጵያ ከቡና የውጭ ንግድ ካለፉት ዓመታት የበለጠና ከፍተኛ የተባለ የውጭ ምንዛሪ ገቢ ማግኘቷን የቡናና ሻይ ባለስልጣን አስታውቋል። በቡና ምርት ላይ የተሰማሩት አርሶ አደሮች ግን የትርፉ ተቋዳሽ እንዳልሆኑ ነው የሚናገሩት። የኢትዮጵያ ቡናና ሻይ ባለስልጣን በበኩሉ አርሶ አደሮች ቡናን ወደ ውጪ የመላክ ፈቃድ እንዲያገኙ በሕገ ደንቦች ላይ መሻሻል መደረጉን አመልክቷል። ሰሞኑን ወደ ጅማ የተጓዘው ገልሞ ዳዊት በቡና ምርት ላይ የተሰማሩ አርሶ አደሮችን በማነጋገር ተከታዩን ዘገባ አስተላልፎልናል።
በጅማ ዞን ማና ወረዳ ሀሮ ቀበሌ የሚኖሩት አርሶ አደር ኤልያስ አጂ የአራት ልጆች አባት ናቸው። አርሶ አደሩ ካላቸው 2 ሄክታር መሬት ላይ የለቀሙትን ቡና አድርቀው በማዘጋጀት ላይ ይገኛሉ።
ሀንገድ አብዱ ቀብዴ አከጆሌ ሰብይ ተኩጉድሱ ተቸው ጉድፍቴ አማገስቴ ደደጃ ጉዳንገሱቴ።
የቡና ስራ ልክ ህፃን ልጅ እንደማሳደግ ነው። ከተከልከው ቀን ጀምረህ መንከባከብ አለብህ። ብዙ ድካም እንዲሁም ወጪዎች አሉት። ያንን ሁሉ ወጪ አውጥተህበት ያንን ሁሉ ደክመህበት ለገበያ ስታቀርበው ግን ወጪህና ገቢህ የሚመጣጠን አይደለም።
ያለፈው አመት ለኢትዮጵያ የቡና ምርት ገበያ የተሻለ ነበር። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ አገሪቱ ለውጭ ገበያ ካቀረበችው ቡና በታሪክ ትልቁን የቡና ሽያጭ ገቢ አግኝታለች።
በረ ኮርማ ለማፍ ቁናፍር አከብይቲት ሮጃል ካላፍ
በ2014 ዓመተ ምህረት 300 ሺህ ቶን ቡና ነው ለውጭ ገበያ ያቀረብነው። ይህም በአሃስ ትልቁ ነው። በፊት ከ200 ሺህ ቶን በላይ ልከናናውቅም ነበር። ከዚህ ለውጭ ገበያ ከተላከው ቡና 1.4 ቢሊዮን ዶላር የውጭ ምንዛሪ ተገኝቷል። ይህም በታሪክ ትልቁ የኢትዮጵያ የቡና ገቢ ነው።
ኢትዮጵያ በ2014 ዓመተ ምህረት ለውጭ ገበያ ካቀረበችው 300 ሺህ ቶን ቡና 65% የሚሆነው ከኦሮሚያ ክልል መገኘቱን አቶ አዱኛ ተናግረዋል። በዚህም ከሁለት ሄክታር መሬት በታች ቡና ያላቸው አርሶ አደሮች ምርቱን ለማዕከላዊ ገበያ በማቅረብ የነበራቸው ሚና ትልቅ መሆኑም ተነግረዋል። የጅማ ዞን ማና ወረዳ ነዋሪው አቶ ኤልያስ ኢትዮጵያ ከዚህ ቡና ምርት አገኘች ስለተባለው ገቢ ሲናገሩ
አከቆት ቡላቴቹ ወንቲቆት ቡላዋ አርገተ ኮንጀሩ ጣማቲ መሌ አማስ እንጀላን ወቲ ቡላንኩን
እንደ አርሶ አደር ያገኘነው ምንም የለም። አሁን እኔ ማለት የምፈልገው የአርሶ አደሩ የቡና ማሳ በትክክል ታይቶ በጥራት እንዲያመርትም ስልጠና ተሰጥቶት ለብቻ እንኳን ለውጭ ገበያ ማቅረብ ባይቻለው በማህበር ተደራጅቶ ማቅረብ ቢችል አርሶ አደሩ ህይወቱን ሊያሻሽል ይችላል ላለው።
የወረዳና የዞን ግብርና ጽህፈት ቤት ኃላፊዎች ግን አርሶ አደሮች ተጠቃሚ እንዲሆኑ እየሰሩ እንደሆኑ ይናገራሉ። የጅማ ዞን ማና ወረዳ ግብርና ጽህፈት ቤት ኃላፊው አቶ ማህመድ አብደላ ከ70% በላይ የሚሆነው የማና ወረዳ መሬት በቡና ተክል የተሸፈነ እንደሆነ ተናግረዋል።
ተርሲሞራ ለሌ ተውባቴ ካፕ ኦፍ ኤክሰለንሲ ቢዮታ ዲግደሚ ተኩ አካ ዱንያ ቲከንድርጎመኑ ኢትዮጵያ ወጋ
በመርህ ደረጃ የተቀናጀ ባይሆንም ካፕ ኦፍ ኤክሰለንስ የተባለ ዓለም አቀፍ የቡና ጥራት ውድድር አለ። ኢትዮጵያ ከሁለት ዓመት በፊት ነው በዚህ ውድድር ላይ መሳተፍ የጀመረችው። በዚህም ዘንድሮ አንድ የሲዳማ አርሶ አደር 1 ኪሎ ቡናን በ42 ሺህ ብር ሸጧል። አንድ የጅማ ዞን ጌራ ወረዳ አርሶ አደርም በዚህ ውድድር 1 ኪሎ ቡናን በ6 ሺህ ብር ሸጧል። ከዚህ ወረዳ አንድ ገበሬ ብቻ ነው የመጀመሪያዎቹ 50 ሰዎች ውስጥ መግባት የቻለው። ስለዚህም እኛ የቡና አምራች ወረዳ ስለሆንን ስልጠና ሰጥተን አሁን ብዙዎች የቡና ምርታቸውን በጥራት በመሰብሰብ ላይ ናቸው። እናም ይህን ውድድር ያሸንፋሉ ብለን ነው እየተጠባበቅን ያለ ነው። ነገር ግን ካላሸነፉስ የሚለው ነው። ለዚህም መንግስት አማራጭ መፍትሄ እያዘጋጀ ነው።
የጅማ ዞን ግብርና ጽህፈት ቤት ኃላፊ አቶ ማህመድ ጣባ ፊታ የዞኑ 530 ሺህ ሄክታር መሬት በቡና ተክል የተሸፈነ እንደሆነና ከዞኑ ነዋሪ 60% የሚሆነውም ኑሮው በቡና ምርት ላይ የተመሰረተ እንደሆነ አስረድተዋል።
ወጎ ተንደርበኔ ፊ ቡኒ ጎድና ከኛ ብራንዲንግ ከቦ ገባይ ለዱኛት ቡኒ ጅማን በከመቱር የሮ ገባ ግዱ ገለይ ሰቀቀቡ ብራንዲ ቢየ ብራቲን ይ ገረብ ይአላ በሄት እንጉርጉራም ዱጋንጅሩ ካን
ቡና ላለፉት አመታት የራሱ የሆነ ብራንድ አልነበረው። ለማዕከላዊ ገበያ ሲቀርብ በሌላ ስም ነበር ለውጭ ገበያ ሲቀርብ የነበረው። ላለፉት 2 አመታት ከዞን አስተዳዳሪ ጋር ሆነን የጅማ ቡና ምርትን በመከፋፈል በሶስት ብራንድ ማለትም በጅማ ዙሪያ ያሉትን በጅማ በሊሙ አካባቢ የሊሙ ኢናሪያ ቡና በሚል ጎማ ወረዳ አካባቢ ያለው የቡና ምርት ደግሞ የከታ ሙዱጋ ቡና በሚል ብራንድ ለማዕከላዊ ገበያ እንዲቀርብ አድርገናል። ይህን ስራ ለመስራት 1 አመት ፈጅቶብናል።
የዞኑ ግብርና ጽህፈት ቤት ኃላፊ አቶ ማህመድ ጣባ ፊታ ኢትዮጵያ ቅርብ ጊዜ ከተቀላቀለችው ውድድር በተጨማሪ አርሶ አደሮች የቡና ምርታቸውን በተሻለ ዋጋ እንዲሸጡ በማህበራት የማደራጀቱ ሂደት በተግባር ላይ መዋሉንም ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ ባለስልጣኑ አርሶ አደሮች ተጠቃሚ እንዲሆኑ እየወሰደ ነው ያሉትን እርምጃም አብራርተዋል።
ለፍሲ ከናንዱ ቱሬን ኮቴ ብላንቶክ ቡነሳ ከነኒ ጉርጉራቸው ደንደው ቡና ዲማ ቆፈረ አክማ ማሳፋራት ይታይ ፍሬ።
ከዚህ በፊት በነበረው ህግ አንድ አርሶ አደር የቡና ምርቱን መሸጥ የሚችለው በማሳው ላይ ብቻ ነበር። ምርቱ የተሻለ ዋጋ እንዲያገኝ ለማድረግ የመደራደር መብት አልነበረውም። እኛም ይህ ኢፍትሃዊ ስለሆነ አርሶ አደሩ ቢፈልግ በማሳው ላይ እንዲሸጥ አሊያም ለማዕከላዊ ገበያ አቅራቢዎች እንዲሸጥ ወይንም ከሁለት ሄክታር መሬት በላይ ካለው በቀጥታ ለውጭ ገበያ እንዲያቀርብ የሚያስችል አዲስ ደንብ ደንግገን አሁን በስራ ላይ ነው። አሁን የቡና ምርታቸውን ወደ ውጭ ሀገር ልከው በርካታ አርሶ አደሮች ተጠቃሚ እየሆኑ ነው።
ዶክተር አዱኛ ኢትዮጵያ በዘንድሮ ዓመት 360 ሺህ ቶን ቡና ለውጭ ሀገር ገበያ ለማቅረብ እየሰራች እንደሆነና ከዚህም 2 ቢሊዮን ዶላር ገቢ እንደምትጠብቅ አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ጅማ ዞን ማና ወረዳ።
የተወደዳችሁ አድማጮቻችን ለዛሬ ቅዳሜ የካቲት 4 ያሰናዳናቸው ቅንብሮች በዚሁ ተጠናቀዋል። ነገ እሁድ ማታ በሌላ ፕሮግራም አብረናችሁ እናመሻለን። ከፕሮዲውሰራችን ከብርሃን ኃይሉ ጋር እያስተናገድኳችሁ ያመሸሁት ቆንጂት ታዬ ነኝ። ለመሰናበቻ አንድ ሙዚቃ እንጋብዛችሁ። ቆየት ካሉ የጎሳዬ ተስፋዬ ዜማዎች መካከል ሲያምሽ ያመኛል የሚለውን መርጬላችኋለሁ። ሰላም ደህና ደሩ።
Make a note, but you will ask what they appear.